The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። ምርጫ 2007 የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የጅማ አባ ጅፋር አውሮፕላን ጣቢያ መርቀው ከፈቱ። ዝርዝሩን በለቱ አብይረስ እንመለከታለን። ሌሎች በርከት ያሉ ወቅታዊ ርዕሰ ጉዳዮች ዙሪያ የተጠናከሩ ዘገባዎችና ቃለ ምልልሶችም ለምሽቱ ይዘናል። ዜናውን ተከትሎ በሚቀርበው የዜና መጽሔት ትንታኔና በሁለተኛው አጋማሽ እንደ ቅደም ተከትላቸው ይሰማሉ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከዛሬ ረቡዕ ግንቦት 12 2007 ዓ.ም ዝግጅታችን ጋር አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እንዘልቃለን። አሁን ለቀዳሚው የሰዓቱ የዓለም ዜና አዲሱ አበበ።
እንደምን አምሽታችኋል። የብሩንዲው ፕሬዚዳንት ፒየር እንኩሩንዚዛ የምክር ቤታዊውንና የአካባቢ ምርጫውን እስከ መጪው ግንቦት 28 ቀን ድረስ ለማራዘም መስማማታቸውን በፊርማ አረጋገጡ። ፕሬዚዳንቱ ከዚህ ስምምነት የደረሱት በቅርቡ የተካሄደባቸውን የመፈንቅለ መንግሥት ሙከራ ተከትሎ መሆኑ ነው። ዜናውንም የብሩንዲው ምርጫ ኮሚሽን ፕሬዚዳንት ፒየር ክላቨር እንዲያጋጊሬ ናቸው ለቪኦኤ ፈረንሳይኛ አገልግሎት ያረጋገጡት። ስምምነት የተደረሰበት አዲስ የፓርላማ ምርጫ በአስር ቀናት የተራዘመ ቢሆንም ኮሚሽኑ ለመጪው ሰኔ 19 ቀን የተያዘውን ፕሬዚዳንታዊ ምርጫ ያራዝም አያራዝም የታወቀ ነገር የለም። በእስላማዊው መንግስት አማጺ ቡድን የተያዘችውን የኢራቋን አንባር ክፍለ ሀገር ዋና ከተማ ራማዲን ለማስለቀቅ በተያዘው እቅድና ውሳኔ መንግስታቸው ከኢራቁ ጠቅላይ ሚኒስትር ጋር እንደሚተባበር የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ አረጋገጡ። የኢራቅ ኃይሎችና የሻይት ሚሊሻዎች በምዕራባዊቷ ከተማ አሁንም እንደተሰበሰቡ መሆናቸው ተሰምቷል። እነዚህ ኃይሎች ከዚህ ቀደም ባደረጉት ተመሳሳይ ቅንጅት የቲክሪት ከተማን ማስለቀቃቸው አይዘነጋም። ፔንታገን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር እንዳስጠነቀቀው ግን ወታደሮቹ ከተማይቱን ጥለው በሸሹበት ወቅት በርካታ ጦር መሳሪያ አምጥተው ስለወጡ የአሁኑ ኦፕሬሽን ከፍተኛ ጥረት ሊጠይቅ ይችላል ተብሏል። ቤን ኮናብል በራንድ ኮርፖሬሽን ክልላዊ ተንታኝ ናቸው። ዛሬ ረቡዕ ለቪኦኤ ሲናገሩ የተለያዩ ታንኮችንና ከባድ ጦር መሳሪያዎችን ጥሎ ለወጣ ሰራዊት የአሁኑ የመልሶ ማጥቃት እርምጃ በቀላሉ የሚታይ አይሆንም ብለዋል። ተቀባይ አጥተው ባህር አካባቢ ለሚገኙ ብዙ ሺህ ስደተኞችና የሰዎች ተናጋጅ ሰለባዎች ኢንዶኔዥያና ማሌዥያ ጊዜያዊ መጠለያ ለመስጠት መስማማታቸው ተገለጠ። ይህ ዜና ዛሬ ረቡዕ ይፋ የሆነው ከዚህ ቀደም ስደተኞችን ላለመቀበል ቸልተኝነት የሚያሳዩት የደቡብ ምስራቅ መንግስታት ማለትም የማሌዥያ፣ የታይላንድና የኢንዶኔዥያ ውጭ ጉዳይ ሚኒስትሮች ስብሰባ ካደረጉ በኋላ መሆኑ ነው። የተባበሩት መንግስታት ድርጅት ቀደም ሲል እነዚህ መንግስታት ለስደተኞች በሮቻቸውን እንዲከፍቱ ጥሪ ማቅረቡ አይዘነጋም። አሁን በተደረሰ ስምምነት መሰረት ታዲያ ማሌዥያና ኢንዶኔዥያ ወደ 7000 ለሚገመቱ ስደተኞች መሰረታዊ የሰብአዊ እርዳታ ያቀርባሉ ብለዋል የማሌዥያው ውጭ ጉዳይ ሚኒስትር አኒፋህ አማን። ሳይንቲስቶችና ዓለም አቀፍ ተቆጣጣሪዎች በኢራን የሳይንስና ወታደራዊ ተቋም ውስጥ መግባት እንደማይፈቅድላቸው የኢራኑ የበላይ መንፈሳዊ መሪ አያቶላ ሆሚኒ አስታወቁ። አያቶላው ዛሬ ረቡዕ እንደተናገሩት ከዓለም ሀያላን ጋር በሚደረገው የኒኩሌር ስምምነት ኢራን ትርፍ ወይም የተንዛዛ ጥያቄዎችን አታስተናግድም። በኢራን የኒኩሌር ጦር መሳሪያ ስምምነት የሚወያዩት የራሷ የኢራንና የብሪታንያ፣ የዩናይትድ ስቴትስ፣ የፈረንሳይ፣ የቻይና፣ የሩሲያና የጀርመን ተደራዳሪዎች መሆናቸው ይታወቃል። እንደ አውሮፓ አቆጣጠር ባለፈው መጋቢት 18 ቀን በቱኒዚያው ሙዚየም ውስጥ ከደረሰውና ለ22 ሰዎች ሞት ምክንያት ከሆነው ጥቃት ጋር በተያያዘ የኢጣሊያ ፖሊሶች አንድ ተጠርጣሪ የሞሮኮ ዜጋ በቁጥጥር ስር አዋሉ። ፖሊሶቹ ዛሬ ረቡዕ ለጋዜጠኞች በሰጡት ቃል እንደገለጡት የ22 ዓመቱ ተጠርጣሪ የተያዘው ሚላን አጠገብ ባለችው ጋጂያኖ ከተማ ውስጥ ነው። እስሩ የተፈጸመው በጸረ ሽብር ፖሊሶች ሲሆን ዛሬ ማምሻውን ተጨማሪ መረጃዎችም ይፋ ይሆናሉ ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
አዲሱ አበበን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ 3 ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አሁን ወደ ቀዳሚው የሰዓቱ አብይ ዘገባ። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በትላንትናው ዕለት በጅማ ከተማ የአውሮፕላን ማረፊያ ማስፋፊያ ፕሮጀክት መርቀው ከፍተዋል። በጅማ ከተማ ወደፊት የሚገነባው የኢንዱስትሪ ዞን የመሰረት ድንጋይም አኑረዋል። ከጅማ ቦንጋ 110 ኪሎ ሜትር ርቀት ያለው የአስፋልት መንገድም መርቀዋል። ጠቅላይ ሚኒስትሩና ሌሎች የመንግስት ባለስልጣናት ባለፉት 2 ሳምንታት በርካታ የመሰረተ ልማትና የህዝብ አገልግሎቶችን ሲመርቁ መሰንበታቸውም ተዘግቧል። ባልደረባችን ሄኖክ ሰማእግዚአብሔር በትላንትናው ዕለት በጅማ ከተማ ተገኝቶ ስነ ስርዓቱን ተከታትሏል። የከተማዋንና የአጎራባች የገጠር መንደር ነዋሪዎች አስተያየቶችም አካቷል። እንሆ
የሪባ መርቆ ስነ ስርዓት ይከናወናል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ዕለት በጅማ ከተማ መርቀው የከፈቷቸው የመጓጓዣ መሰረተ ልማቶች ወደ 1 ቢሊዮን ብር የሚጠጋ ገንዘብ ወጪ የተደረገባቸው መሆኑን የኢትዮጵያ መንግስት አስታውቋል። በ1956 ዓ.ም ስራ የጀመረው የጅማ አባ ጅፋር የአውሮፕላን ማረፊያ ጣቢያ ከ250 ሚሊዮን ብር በላይ ወጥቶበት ትላልቅ አውሮፕላኖችን ለማሳረፍ የሚያስችል ብቃትና በአንድ ጊዜ መንገደኞችን የመቀበልና የመሸኘት አቅሙን በሶስት እጥፍ አሳድጎ 118 ወጪና ገቢ መንገደኞችን በተመሳሳይ ወቅት የመቀበል ብቃት ማግኘቱን መንግስቱ አስታውቋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደ ተለያዩ አካባቢዎች በመጓዝ የምረቃ ሪባኖችን ሲቆርጡና የመሰረት ድንጋይ ሲያኖሩ ነው የሰነበቱት። የጅማን ሕዝብ እንኳን ደስ ያላችሁ ካሉ በኋላ የአውሮፕላን ማረፊያ ጣቢያውን መገንባት ለምን እንዳስፈለገ አብራርተዋል።
በታዋቂው የጅማ ንጉሥ አባ ጅፋር ስም የተሰየመው ይህ ዘመናዊ የአውሮፕላን ማረፊያ ከነ ሙሉ ቁሳቁሶቹ በመጠናቀቁን ምክንያት በማድረግ በመካከላችሁ ተገኝቼ ይህንን በዓል ተካፋይ ለመሆን በመቻሌ የተሰማኝን ልባዊ ደስታ እየገለጽ እንኳን ለዚህ ያደረሰን እላለሁ። ይህ አውሮፕላን ጣቢያ መሰረታዊ የሆኑ ምክንያቶች ስላሉት ነው የተገነባው። በመጀመሪያ ደረጃ የትራንስፖርት አገልግሎት በአካባቢው ላለው ሕዝብ፣ ኢንቨስተሮችን ጨምሮ የጅማ ዩኒቨርሲቲ ተመራማሪዎች፣ ሌሎች ቱሪስቶች ወደዚህ አካባቢ በፍጥነት እንዲመጡና በዚህ አካባቢ ያለውን እምቅ የቱሪስትና የተፈጥሮ ሀብት ልማት ላይ ለማዋል በማሰብ ነው። ከሁሉ በላይ የጅማ አካባቢ ያለው የተፈጥሮ ሀብት ተዝቆ የማያልቅ እንደመሆኑ መጠንና እንደ ማንኛውም ታዳጊ አገር ኢኮኖሚያችን የተመሰረተው በግብርና እንደመሆኑ መጠን ግብርናችንን በማዘመን ወደ ከፍተኛ እሴት የሚጨምሩ ግብርና ለመቀየር ብሎም ለዓለም ገበያ ለማምረት በቀጥታ ከዚህ አውሮፕላን ማረፊያ ወደ ዓለም ገበያዎች ለመብረር እና ለመጫን አስፈላጊ ስለሆነ ነው የተመሰረተው።
ጠቅላይ ሚኒስትሩ በዛሬው ውሏቸው ሁለተኛ ስራቸው ጅማን ከቦንጋ የሚያገናኘውን የ110 ኪሎ ሜትር የአስፋልት መንገድ መመረቅ ነበር። የኢትዮጵያ መንገዶች ባለስልጣን ቃል አቀባይ አቶ ሳምሶን ወንድሙ የመንገድ ስራው ከኢትዮጵያ መንግስት የልማት በጀትና ከአፍሪካ ልማት ባንክ በተገኘ ከ680 ሚሊዮን ብር በላይ የተከናወነ ነው ብለዋል። ጠቅላይ ሚኒስትሩ የጅማ ውሏቸውን ሲያጠናቀቁ ወደፊት በጅማ ከተማ አቅራቢያ ለሚገነባ የኢንዱስትሪ ዞን የመሰረት ድንጋይ ኑረዋል። የጅማ ከተማ ነዋሪዎች በዛሬው ዕለት የተመረቁት የመሰረተ ልማት ግንባታዎች በእጅጉ ይጠቅሙናል ሲሉ ለአሜሪካ ድምፅ ሬዲዮ ገልጸዋል።
ይጠቅማል። ድሮ እኮ አዲስ አበባ ሄደን ነው እኛ ተመዝግበን ወርዘን ፓስፖርቱ ምኑ እዙ ጨርሰን ስትሬት ላይ ወዘ መብረ ነው። ያ አይጠቅምንም። ይጠቅመናል።
ቀጣዩ እሁድ ምርጫ ይካሄዳል። በዚህ ምርጫ እርሶ በቂ መረጃ አግኝተው የመራጭ ካርድ የድምጽ መስጫ ካርድ ወስደዋል?
ወስጃለሁ።
በምን መስፈርቶች ነው ለማን ግለሰብ ወይ ለየትኛው ፓርቲ ድምጾትን ሊሰጡ የወሰኑት? በምን መስፈርቶች ነው?
ለሚያስተዳድር ኢህአዴግ።
ለምንድን ነው ኢህአዴግን የሚመርጡት?
ይጠቅመናል፣ ያስተድናል። ብዙ ነገሮች እያየን ነው። የልማት እንቅስቃሴ ይኸው እስካሁን ደርሶ እያየን አለ። ልማት እያንቀሳቀሰ ነው። ለዘመናት ተዘግቶ የነበረ አባይ ግድብ ለታሪክ እኔ ብቻ ያበቅኛል። ድሮ ታሪክ አውቃለሁ።
ስለዚህ ደስተኛ ነዎት ማለት ነው?
ደስተኛ ነው። በዚህ መንግስት ላይ ተግባራት አግኝተናል። አንድ እሱ ብቻ ሳይሆን ልማቱ ግንባታ እየተካሄደ ነው። ሃይድሮሊክ ፓወር በየቦታ እየተመሰረተ ነው። ህንፃዎችን እያየን ነው።
በጉሊ ስራ ክራይ ቤት ነው የሚኖረው። ይኸው ይህን ነው መተደረደ። በቃ ይህን ነው አድርገ የሚኖረው።
ስሞትም አልበል
ደመቀች ይባላለሁ።
ወይዘሮ ደመቀች፣ በመጪው እሁድ ምርጫ ይካሄዳል ኢትዮጵያ ውስጥ?
አዎ አዎ።
ይሳተፋሉ በዚህ ምርጫ?
አዎ ተሳታፊ ነኝ። አዎ።
በምን መስፈርቶች ነው እንግዲህ ድምጾትን የሚሰጡት እርስዎ?
ያው በተማርኩት መሰረት በቀበሌ በተማርኩት መሰረት ይሳተፋለሁ።
ማን ያስተማረዎት? ቀበሌ
ቀበሌ ሰብሰባ ላይ ነበር ነው ያው ሊቀመንበራችን። ምርጫው አመራረጡን ሁሉ ተምረነዋል። እንግዲህ ቀን ሁለት እንግዲህ ደን የተማርነው ትምህርቱ መሰረት ምርጫችን ይመርጣል።
ለአሜሪካ ድምፅ ሬዲዮ ለደህንነታችን እንሰጋለን በማለት ስማቸውንና ድምፃቸውን በሬዲዮ ለማስቀረጽ ያልፈቀዱ ነዋሪዎች በከተማዋ የተለያዩ የልማት ስራዎች መኖራቸውን ገልጸው በርካታ የአስተዳደርና የመብት ይዞታ ጉድለቶች መኖራቸውን ይናገራሉ። ከጅማ ከተማ አቅራቢያ የሚገኙ የገጠር ቀበሌዎችም አምርተናል። ከረዩ መንደር በግብርና ስራ የሚተዳደሩ በአስፋልት አጠገብ የሚኖሩ አርሶ አደሮች የሚኖሩባት ልዩ ስፍራ ነች። አቶ መሐመድ ማርፈጃቸውን ከብቶቻቸውን ጠምደው ሲያርሱ ከቆዩ በኋላ ለአጥር የሚሆን ቅንጭብት እየከተከቱ ነው።
ስሜ መሐመድ ነው። የሚኖርበት እንግዲህ እርሻ እርሼ ነው፣ ገበሬ ነው። አሁን እንግዲህ ወስነናል።
በምንድን ነው የወሰኑት?
ያው በእንትን ነው። ምንድን ነው ከኒሳ አማር የምትባላለች ንብ ነዋል።
ንብ ነች።
ንብ
ለምን ንብን መረጥ?
ያው እንግዲህ በቃ እሱ እያሳዩናል። የሚያሳዩን እሱ ብቻ ነው። እሱ ምረጥ ብለናል።
ምረጡ። ሌላ አማራጭ እንዳለ ያውቃሉ? ተቃዋሚዎች አሉ።
እሱ እንኳን እኛ አላዩንም። እነሱም ብቅ ብለው ለእኛ አልታዩንም።
አልነገሯቸው?
አልነገሩንም። አልደረሱም እኛ ጋር።
ሌላኛው ጎረቤታቸው ደግሞ ያሉባቸው መሰረታዊ ችግሮች በተለይ የንጹህ ውሃና የግብርና ግብዓት እጥረቶችን ይዘረዝራል።
ስሜ ማማደ ሚንሀጂ ነው።
እሺ። የት አካባቢ ነው
ይሄ? ተለዩ ጉደታ ቡላ አካባቢ ነው። ቀበሌ ጉደታ ቡላ ነው። ጅማ ዞን ነው። አና ኦሞ ናዳ። አሁን ዋሳ ያለው ብሌ ወደ ውሃ ሄድኩ ነው።
ውሃ ምንድን ነው እናንተ አካባቢ ያለው ችግር? ውሃ
ችግር? ውሃ ቦምባ የለም እኛ ጋር። ቦምባ በእጅ ምናምን ቆፍሮ ምናምን ብሎ አንዳንድ ቦታ አልፎ ቆፈረ፣ አንድ ያካና አያገኘም። በማሽን ደግሞ ተቆፈረ። የኮሚቴ የሊቀመንበር አካባቢ ምናምን ራሱ ጋር ቆፍሮ ይጣልጣል። የእኛ በጣም ችግር ውስጥ ነው አለው።
ይሄ እንግዲህ የጉድጓድ ውሃ መሆኑ ነው።
ጉድጓድ ውሃ ውሻ ይጠጣል፣ ሁሉም ነገር አውሬ ምናምን ይጠጣል። እዛ ሄዶ የኛ የሚጠጣ ነው። እናንተ በአይን እያችሁ አሁን
አሁን እንግዲህ እዚህ ፊት ለፊቴ የሚታየኝ ጭቃ አለ። ጭቃውን ተሻግረን በድንጋይ ላይ ቆመን እያለፍን ነው። በስተግራይ በኩል እንግዲህ ውሃ፣ የኩሬ ውሃ ይታየኛል። የኩሬ ውሃ ነው። ከመሀል የበቀሉ
ጀርም ብቻ ነው።
እሺ፣
እንዳለ ጀርም ብቻ ነው። ልጆቹ እንደዚህ የቆሙ የሴት ልጅ የወንድ ልጅ እንደዚህ ወደ 100 200 300 በላይ ነው ይሄ ውሃ የሚጠጡ። ዋ ደግሞ በሳምንት ክኒን ገንዘብ በጣም ጨረሴ።
በጅማና አካባቢዋ ኦህዴድ ኢህአዴግን ወክለው ለህዝብ ተወካዮች ምክር ቤት የሚወዳደሩት ዶክተር ኬባ ኡርጌሳ በዛሬው ዕለት የጅማ አባጅፋር አውሮፕላን ማረፊያ ሲመረቅ አግኝቻቸው፣ በጅማ ለኦሮሚያ ምክር ቤት ኦህዴድ ኢህአዴግን ወክለው የኦሮሚያ ክልል ፕሬዚዳንት አቶ ሙክታር ከድር፣ ወይዘሮ ኡሚ አባ ጀማልና አቶ ሰለሞን አባባ ይወዳደራሉ። በጅማ ገዢው ፓርቲ ያሸንፍ ወይም ተቃዋሚዎች ለማህበረሰቡ እድገትና ዘለቄታነት ያለው የኑሮ መሻሻል መስራት ይጠበቅባቸዋል። በሌሎች የሀገሪቱ ክፍሎች እውነት እንደሆነ ሁሉ ድህነት በስፋት መኖሩና በተለይ በገጠር አካባቢዎች የምጣኔ ሀብት ተሳትፎና የማህበረሰብ አገልግሎቶችን ማስፋፋት ቀጣዩ ስራቸው ይሆናል። በነገው ዕለት የጅማ ከተማና አካባቢዋን የተቃዋሚዎችና የግል ተወዳዳሪዎችን እንቅስቃሴ አቀርባለሁ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ ከጅማ።
አድማጮች አሁን ወደ መደበኛው የምሽቱ ቅንብር ነው የምንሻገረው። ሐኪሞን ይጠይቁ። ሳምንታዊ ቅንብር ሐኪሞን ይጠይቁ በአለርጂ በሚቀሰቀሱ የአፍንጫ የጉሮሮና የአየር ቧንቧ በሽታዎች ዙሪያ ከበርካታ የፕሮግራሙ ተከታታዮች የደረሱ ተዛማች ጥያቄዎች የባለሙያ ምላሽ የሚያስተናግድበት ተከታታይ ቅንብር የመጀመሪያ ክፍል ነው ይዞ የቀረበው። በዚህ በዩናይት ስቴትስ የኮኔቲከት ዩኒቨርሲቲ ረዳት የሕክምና ፕሮፌሰርና የአንገት በላይ ሕክምና እንዲሁም ቀዶ ሕክምና ባለሙያውን ዶክተር በላቸው ተሰማን አወያይተናል። ለመሆኑ አለርጂ ምንድን ነው? በምንስ ይቀሰቀሳል? ለቀዳሚ ጥያቄ ዶክተር በላቸው በሚሰጡት መልስ እንጀምራለን።
አሉላ አመሰግናለሁ በግሜ ሊመጥቼ ከአድማጮቻችን ጋር እና ካንተ ጋር ውይይት እንዳረግ እድል ስለሰጠኝ። ምን እንነጋገርበት እንግዲህ አለርጂ የሚከሰተው ሰውነታችን ከውጪ ካሉ ነገሮች ወይም ሰውነታችንን ያሉትን ነገሮች እንደ መጥፎ ወይም እንደ ባክቴሪያ ወይ እንደ ሌላ አይነት ነገር አይቶ በሚያይበት ጊዜ ሰውነታችንን እነዚህን ነገሮች ለመዋጋት የሚያደርገው ጦርነት ነው። በቀላሉ እነዚህ ነገሮች ምን ሊሆኑ ይችላሉ ብለን ብናይ እንደ ምንበላው ምግብ አለርጂ ሊኖርብን ይችላል። ከውጭ ያሉት እነዚህ ፖለኖች ወይም ከዛፍ ላይ የሚበኑት ብናኞች ሊሆኑ ይችላሉ። የተነሳው ከመድኃኒት አለርጂ ሊኖረን ይችላል። እና በሰፊው አለርጂ ምንድን ነው? ሰውነታችን ከውጭ የሚያገኘውን ነገር እንደ መጥፎ ነገር አይቶ በሚያደርገው
ለመዋጋት የሚያደርገው ምላሽ ነው ማለት ነው።
በቃ እንደሱ ነው። በቀላሉ ለማየት እንደዚህ ነው። እና ያው ያ ምላሹ ከትንሹ እስከ ሰፊው ሆኖ ሊታይ ይችላል።
ዶክተር በላቸው አለርጂ ምንድነው? በምንስ ይቀሰቀሳል የሚለውን መሰረታዊ ጭብጥ አስይዘውናል። ምን አይነት ዋና ዋና የአለርጂ ቀስቃሽ ነገሮች ይታወቃሉ? በተለይ ከአንገት በላይ የአለርጂ በሽታን በመቀስቀስ
እንግዲህ አሉላ፣ አንዳንድ ጊዜ በሕክምና ውስጥ ስናይ አንዳንድ ጊዜ በአንገት በላይ ብቻ ስናተኩር የምናስበው ምንድን ነው? ይሄ ነገር አለርጂው በአንገት በላይ ያለውን በሽታ የሚቀሰቅሰው የአንገት በላይ በሽታ ብቻ ነው ብለን ማየት እንችላለን። ከዚህም አልፎ ደግሞ ከአንገት በላይ ጋር ግንኙነት የሌላቸው ነገሮች የአንገት በላይ ያሉትን በሽታዎች ሊቀሰቅሱ ይችላሉ። ለምሳሌ አሁን በጊዜያዊ ወይም ወቅታዊው በሆነ ችግር በምናይበት ጊዜ ይሄ በአበባ ወይ ከዛፎች ላይ የሚመጡት ብናኞች አፍንጫ ውስጥ ያለውን አለርጂ ሊያስጀምሩ ይችላሉ። ይሄ አፍንጫ ውስጥ ያለው አለርጂ አንዳንድ ሰዎች አስማቸውን ሊያስነሳባቸው ይችላል። እና የአንገት በላይ በሽታና ማለት አፍንጫ ውስጥ ያለው የሳይነስ ችግርና አስም የተገናኙ ናቸው። ምክንያቱም ሰውነት ውስጥ ያለው እንደ ቅድም እንዳልነው ጦርነት በሚጀመርበት ጊዜ ያ ጦርነት አፍንጫ ብቻ ወጋለው ብቻ ብሎ አይደለም የሚነሳው። አንዴ ይሄ ጦርነቱ ምንድን ነው በኢንፍላሜሽንም ብለው ይሄ ኢንፍላሜሽን በሚነሳበት ጊዜ
ወይም ቁስለት ማለት ነው፣
ቁስለት እብጠቱ በሚነሳበት ጊዜ አፍንጫ ሊያሳብጥ ይችላል፣ ጉሮሮ ሊያሳብጥ ይችላል፣ ሊከረክር ይችላል፣ ብዙ ፍሳሽ ሊያፈስ ይችላል፣ ሳምባ ሊያሳብጥ ይችላል፣ እሱ ደግሞ ሳል ሊያመጣ ይችላል። እና በሰፊው ማየት አለብን። አንዳንድ ጊዜ ማለት አፍንጫ ውስጥ ያለው ችግር ወይም ከአንገት በላይ ያለው ችግር ሌላ ነገሮችም ሊያስነሳ ይችላል ማለት ነው።
የአለርጂ ህመም ሲቀሰቀስ በተለይ ከአንገት በላይ ያሉትን እንዳሉት የተለያዩ የሰውነት ክፍሎችን የሚመለከቱ ሁኔታዎችም የአንገት በላዩን የጤንነት ሁኔታ ሊያናጉ ወይም ሊያቃውሱ እንደሚችሉት ሁሉ በምልክትነት ደረጃ ከሌሎች የአንገት በላይ በሽታዎች ለይተው ሰዎች እንዲያውቋቸው ይሄ በእርግጥም ከአለርጂ ጋር በተያያዘ የተቀሰቀሰ ነው ተብሎ ተለይቶ እንዲታወቅ ምን አይነተኛ ምልክቶች አሉ? ከጉንፋን ወይም ከቅዝቃዜ ጋር ወይንም ከሌሎች የአንገት በላይ በሽታዎች ጋር በተያያዘ የመጣ ሳይሆን አለርጂ የቀሰቀሰው ነው ብለው እንዲያስቡ እንደው በአመላካችነት ሊነገሩ የሚችሉ ካሉ?
ይሄ በጣም ጥሩ ጥያቄ ነው። እንዲያውም በብዙ በሽተኞች ላይ የሚከሰተው ችግር ነው። ማለት ሰዎች አንዳንድ በሽታ በሚኖርባቸው ጊዜ ይሄ አለርጂ ነው፣ አለርጂ ተነስቶብኛል ብለው ችላ ሊሉት ይችላሉ። ስለዚህ አለርጂ በሚመጣበት ጊዜ አንዳንድ ጊዜ መኮርኮር ይኖራል፣ አፍንጫ መደፈን ሊኖር ይችላል፣ ፈሳሽ ወይም አይን ሊበላ ይችላል ማለት ሊያሳሽ ይችላል። የሚወጣውም ፈሳሽ ወይ ካፍንጫ የሚወጣው ፈሳሽ ቀለም የለውም ብዙ ጊዜ የአለርጂ ሲሆን፣ አይን ሊያብጥ ይችላል፣ ቆዳ ሊያብጥ ይችላል። ችግሩ ምንድነው? እንደዚህ አይነት ችግሮች በሚከሰቱበት ጊዜ ካንገት በላይ ሐኪም ወይ የፕራይመሪ ኬር ዶክተር የመጀመሪያ የሚታዩን ሐኪሞች አይቶ ቼክ መደረግ አስፈልጊ ነው። ምክንያቱም ይሄ እንዳልኩት ያ የሚከሰተው ጦርነት ኢንፍላሜሽን ያል ነው ቀደም
የሰውነት ቁስለት ወይም እብጠት ሁኔታ ማለት
የሰውነቱ እብጠቱ የኛ ሰውነት አለርጂ ሆነ ወይም ሌላ ቁስል ሆነ ወይም ሌላ አይነት በሽታዎች የኛ ሰውነት ይሄ የሚጀምረውን ጦርነት ልዩነት ስለማያውቅ መጠንቀቅ አለብን። ነገር ግን ወቅት በሚቀየርበት ጊዜ ሁላችንም እኔም ራሴ አሁን አለርጂ አለብኝ፣ ስለዚህ ማስነጠስ የምንጀምር ከሆነ አፍንጫችን የሚደፈን ከሆነ ፈሳሽ አፍንጫችን ውስጥ ፈሳሽ የሚፈስ ከሆነ ጆሮአችንን የሚበላን ከሆነ ጉሮሯችንን የሚበላን ከሆነ ይሄ የአለርጂ ምልክት ነው። ግን ደግሞ ከዛ በላይ አልፎ እነዚህ ነገሮች የሚቀየሩ ከሆነ ኦ ይሄ አለርጂ ብቻ ነው ብሎ መተው ጥሩ ነገር አይደለም።
ስለዚህ በባለሙያ በእርግጥ ተለይቶ እንዲታወቅና ከአለርጂ ውጪ ያለ በሽታም ካለ በአግባቡ በጊዜው እንዲረዳ ማድረግና ጥንቃቄውን መውሰድ ህሙማኑ ትኩረት ሊሰጡት የሚገባ ጉዳይ ነው እያሉን ነው።
ልክ ነው
ዶክተር በላቸው። በበሽታ አይነትነት ከአንድ በላይ ከአለርጂ ጋር የተያያዙ የአፍንጫ የጉሮሮና የጆሮ በሽታዎች ብዙ ጊዜ ሲነሱ ይሰማልና በበሽታ አይነትነት ሊጠቀሱ የሚችሉ ምናልባት የሚያሳዩት ምልክቶች ተቀራራቢም ቢሆኑ አለርጂን አያይዘው የሚመጡ የበሽታ አይነቶች ዋና ዋና የሚባሉትን ሊገልጹልን ይችላሉ?
በፊት በሰፊው የተነጋገርንበት ሳይነስ የሚባለው እና ይሄ አፍንጫ ውስጥ እብጠት በሚገኝበት ጊዜ እና ሳይነሶቹ በሚደፈኑበት ጊዜ፣ እብጠቱ እንግዲህ አሁን በወቅቱ የሚጀምረው በአለርጂ ሊሆን ይችላል። ሳይነስ በሚደፈንበት ጊዜ ይሄ የተደፈነው ሳይነስ ወይ ልዩ ልዩ አይነት በሽታ የሚያመጡ ህዋሳቶች አድገው እንደ ባክቴሪያ ወይ እንደ ቫይረሶቹ ኢንፌክሽን ሊያመጡ ይችላሉ። ስለዚህ የሳይነስ ኢንፌክሽን የሚባለው ከአለርጂ ሊመጣ ይችላል። አንደኛ እሱ ነው። ሁለተኛ የጆሮ ቱቦ ወደ ውስጥ በሚደፈንበት ጊዜ አንዳንድ ሰዎች ጆሮአቸው ሊደፈን ይችላል፣ መስማት ሊያቀታቸው ይችላል። ምክንያቱም ጆሮ ውስጥ ውሃ ሊከማች ይችላል እና የጆሮ በሽታ ሊያመጣ ይችላል። አንዳንድ ጊዜ ደግሞ ሰዎች እንደዚህ በሚነሳበት ጊዜ ጉሮሯቸው ሊበላቸው ይችላል። አልፎ ተርፎም አንዳንድ ሰዎች አለርጂያቸው በሚነሳበት ጊዜ በጣም ከባድ አይነት ሳል ሊጀምራቸው ይችላል። እና በቀላሉ በምናይበት ጊዜ እነዚህ በሽታዎች ምንድን ነው? ይሄንን ሁላ የሚጀምረው ምንድን ነው? ይሄ በፊት የተነጋገርነው እብጠቱ ኢንፍላሜሽን የሚባለው ነገር ነው። እሱ ነው እነዚህን ነገሮች በሙሉ የሚያመጣው፣ የአፍንጫውን እብጠት፣ የጆሮ ውሃ መያዝ፣ የሳምባ መነካት ወይ የጉሮሮ መነካትና ሳል የማምጣት። እነዚህ ነገሮች በሙሉ የሚመጡት ሰውነታችን ከውጭ የሚያያቸውን ነገሮች በሚያመጣው ግፊት የሚመጣው እብጠት ወይም ኢንፍላሜሽን ነው።
አድማጮች፣ ተከታዩ ቅንብር በሚቀጥለው ሳምንት ይቀርባል። አሁን ምርጫ 2007 ሌላ ዘገባ ይኖረናል። በአምቦ ከተማ ምሳ ላይ ከጓደኞቻቸው ጋር ተቀምጠው ሲወያዩና ሲጨዋወቱ ባልደረባችን ሄኖክ ሰማግዜር የድምፅ መቅረጫውን ይዞ የተቀላቀላቸውን ሁለት መምህራን የፖለቲካ ምርጫና ሕይወት መልከት ያደርጋል በተከታዩ ዘገባው።
ባሏን ያልደገፈች ማንን ትደግፋለች? እስቲ ስምህን አስተዋውቀንና የምትወዳደርበትንም ወረዳ ግለጽልኝ።
እኔ የምወዳደርበት ምዕራብ ሸዋ ዞን አምቦ ወረዳ ላይ ነው የተወዳደርኩት። ለቶሌራ ኩመሳ እባላለሁ። መድረክን ወክዬ ወይም ኦፊኮን ወክዬ ነው የተወዳደርኩት።
እንግዲህ እዚህ የምንገኘው ከባለቤቴ ጋር ነው። ሁለታችሁም መምህራን ናችሁ?
አዎ፣ መምህራን ነን ሁለታችን። ሰብአዊ መብት አይቼ ሰምቼ እነሱን መርጫለሁ። ስለዚህ እነሱን እደግፋለሁ።
ህዝቡ ድጋፍ አላችሁ? እዚህ ድጋፍ ይሰጣችኋል?
አዎ፣ በጣም እኔ 99% ህዝብ ድጋፍ ይሰጣል። እነሱ የሚያደርጉት የሆነ ቴክኒክ አላቸው። በአንድ አምስት አደራጅቶ አንድ ለአምስት ማለት ነው እነሱን አሳምነው ንብን እንጂ ሌላ እንዳትመርጡ የሆነ ነገር እናንተን ይቀርጻል እያሉ ሰዎችን የሚያጨበርብሩት እንጂ ሪያሊቲ በቃ እኔ በጣም ህዝብ መድረክን ይመርጣል።
እንግዲህ አምቦ ጉደር ይሄን አካባቢ ይዞ በጠቅላላ ኢህአዴግ 1-5 በሚለው በአባላቱ እንደሚያደራጅ ነው የገለጽከው። ኦፌኮ ደግሞ በአንጻሩ ብዙ ህዝባዊ ሰልፎችን ይጠራል፣ ስብሰባዎችን ያካሂዳል። ኢህአዴጎችም እንደዚህ አይነት ሰፊ የህዝብ ማሰባሰብ አይነት ስራ ይሰራሉ?
አይሰሩ ማለት ስብሰባ ይወጣሉ ይጠራሉ፣ ግን ብዙ ሰው አይወጣም። ሰው ካልወጣ የሆነ ነገር ይወስዳሉ። በአንድ አምስት እንትን አድርጎ ያወጣሉ እንጂ እንትን።
ስለዚህ እነሱ የተለየ አደረጃጀት ነው ያላቸው ማለት ነው። እስኪ ሙሉ ስምሽን ንገሪኝና፣ ባለቤትሽ እንግዲህ የፖለቲካ ተወዳዳሪ ነው። ፈቀድሽ አንቺ?
አዎ እኔ ፈቅጃለሁ። እኔ ስሜ መምህርት ርብቃ ሽፈራው እባላለሁ። ምዕራብ ሸዋ ዞን አምቦ ወረዳ ነው የማስተምረው። ትምህርት ቤቴም ቆራ ይባላል፣ እዛ ነው የማስተምረው። እሱ መድረክ ወክሎ በመወዳደሩ በጣም ደስ ይለኛል፣ ደግፈዋለሁ።
አዎ የኔ ደጋፊ ናት ሲል ነበር።
አዎ
ፖለቲከኛ ባል ሲኖር እንዴት ነው? ጥሩ ነው። እንግዲህ መምህርት ነሽ አንቺ፣ በመንግስት ስራ ነው የተሰማራሽው። ጥሩ ነው ፖለቲከኛ ባል?
ጥሩ ነው። አንዳንዴም ችግር ቢኖረውም እሱን እንወጣለን። ያው አምነንበት ነው የገባነው፣ ስለሆነ ችግርም ካለ እንወጣዋለን።
ምን አይነት ችግር? ለምሳሌ
ከትንሹ ብንነሳ ትምህርት ቤት አሁን እንደ ሌሎቹ እንደፈለግን ፍቃድ መውሰድ አንችልም። ፍቃድ ከወሰድኩ ነው ለማነሳሳት ነው የሄደችው፣ ለቅስቀሳ ነው የሄደችው ነው የሚባለው። ለችግሩ እንኳን ፍቃድ አንወስድም ማለት ነው። ይሄ ሁሉ ችግር አለ ከትንሹ ከተነሳ ማለት ነው። ወደ ሌላ ደግሞ ስንሄድ ዝውውር አናገኝም። አሁን እሱ አገልግሎቱ ብዙ ነው፣ ነገር ግን አሁን ገጠር ነው የሚያስተምረው። ከእሱ በኋላ ያሉት ምላስ ስላላቸው ከእነሱ ስር ስለሚሮጡ አሁን ቢሮ ነው የገቡት። አሁን ቢሮ የገቡ አሉ። እነዚህ ችግሮች ስላሉ
ስለዚህ እነዚህን ሁሉ ተጋፍጣችሁ ነው ማለት ነው የፖለቲካ እንቅስቃሴ ውስጥ የገባችሁ። ቅድም ስትነግረን የኢህአዴግ አባል እንደነበርክ ስትነግረኝ ነበረ። እስኪ ንገረኝ ስለሱ እንደቀየርክ።
እሺ፣ መጀመሪያ ያው ትምህርቴ ወደ ስራ ሲገባው 1997 ነው የገባው።
እዚያውን ጥብስ ምሳዘው እየበሉ ነው የማናግራቸው። ጥብሱ ችችችችች ይላል። እሺ፣ ያው ከኢህአዴግ እንዴት እንደወጣ እየገለጽክልኝ ነበር።
እሺ፣ እነሱን አባል ነበር። ያው ዳይሬክተር ሰርቻለሁ፣ ሱፐርቫይዘር፣ አጠቃላይ 5 ዓመት የእነሱ እንትን ሆኜ ሰርቻለሁ ማለት ነው። ከዛ በኋላ ያልሆነ ነገር ውሸት ህዝባችን እንትን እንዳያረጋለን እያሳሳት ነው። እኔ ሪያሊቲን እንጂ ውሸትን አልወድም፣ ጴንጤ ነኝ በእምነትም። ስለዚህ እነሱ ለምን አይዋሽም እያሉ መጨረሻ ላይ እኔ እንዳጋጣሚ ሆነው የዘመዴ ቤት እጅ አለው። የዘመዴ ቤት ደግሞ ለኦቢኮ ነው የተከራዩት። እኔ አጋጣሚ እነሱን እንዳከራዩ አላቅም። እንዳጋጣሚ ሄድኩና የወረዳ ምክትል ቢሮ ማለት ነው፣ የኛ ቢሮ ምክትል ነው። እዛ አየኝና 5 ደቂቃ ውስጥ ከዛ ደወሉልኝ። የት ነው ያለ ስሉኝ፣ አምቦ ውስጥ ነኝ አለ። ከዛ በኋላ በሳምንቱ ደብዳቤ ብቻ ነው የሰጡኝ። ምንም ሳይጠየቁኝ ደብዳቤ ሰጡኝ።
የምን ደብዳቤ?
ከሱፐርቫይዘር ለቃችሁ ወደ መምህርነት
ወደ ተራባልነት ወረድክ ማለት ነው። ከዛ ወደ ኦፌኮ ዞርክና አሁን እየተወዳደርክ ነው። በጣም ነው የማመሰግነው። መልካም እድል በዚህ በምታደርገው የምረጡኝ ዘመቻም።
ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1:30 በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ ግን በመስክና እዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ለምሽቱ 3 ሰዓት በአጭር ሞገድ 19፣ 22ና 25 ሜትር ባንዶች በመደበኛ ስርጭታችን መልሰን እስክናገኛችሁ ከአቀናባሪ ጽዮን ግርማ ጋር በመሆን ነው የምሰናበተው። እስከዚያው መልካም ምሽት።
This program has come to you from the Voice of America, Washington.